ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ሌ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ባለፈው ሳምንት ለተከታታይ ትምህርት ያቀረብኩት ርዕስ በክርስትና የእምነትና የሕይወት እድገት አቅጣጫ በሚል ላይ የተመሰረተ ይሆናል። በዚያ ትምህርት ላይ በመቀጠል ዛሬ ከእግዚአብሔር ቃል ያንኑ ሐሳብ በተመረኮዘ አስተምራለሁ። ኤፌሶን ምዕራፍ 4 ከ13 እስከ 16 የዛሬው መልእክት የሚያተኩርበት ዋና መግቢያ ሐሳብ ይሆናል። አምላካችን የእግዚአብሔር ቃል እንዲህ ይላል፣ በጌታ በኢየሱስ ስም አነባለሁ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንጻ ፍጹማን ይሆኑ ዘንድ እንደ ስተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ የተፈገመገመን ወዲያና ወዲህ የተንሳፈፈን ህፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር ያዘን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከርሱም የተነሳ አካል ሁሉ ያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል የእግዚአብሔር ቃል። ወደ አድማጮች ባለፈው ሳምንት ሳስተምር አሁን እንደተወለዱ ህፃናት የእግዚአብሔርን ቃል እንደወተት እየተመገብን በእግዚአብሔር ቃል ማደግ እንደሚገባን የሚናገረውን የእግዚአብሔርን ክፍል የእግዚአብሔርን ቃል ተመረን ነበር። እንዲህ ያለውን አይነት እድገት ሰዎች መጽሐፍ ቅዱስን በማንበብ ብዛት የሚያገኙት አይደለም። ዛሬ መጽሐፍ ቅዱስ መንደርደሪያና መነሻ የሆነ የሚሰበከውን ስብከትና ትምህርት ስንሰማና ስንመለከት የሚገኘው ነገር ከክርስትና እምነት ጋር ምንም መያያዝ የሌለው ለክርስትና ወንጌል ባዕድና እንግዳ የሆነ ትምህርትና ዕውቀት እንደሆነ እናያለን እንሰማለን። የሃይማኖት እድገት በሃይማኖት ዕውቀት ብቻ አይለካም። በሃይማኖት ትምህርት ከፍተኛ ዲግሪ ያገኙ አዋቂና ምሁር የሚባሉ በርካታ ሰዎች አሉ። አንዳንዶቹ ሃይማኖትን የሚያመክን ትምህርትን የሚያስተምሩ ባለሙያ ሆኑ እንጂ ሃይማኖትን የሚያለመልም ትምህርት ሲያስተምሩ አይታይም። እነዚህ ሰዎች ያላቸውን ዕውቀት በዕውቀትነቱ ዋጋ ማሳጣት ባይቻልም በዚህ ዕውቀታቸው ግን መጽሐፍ ቅዱስ የሚያስተምረውን እድገት አግኝተዋል ማለት ፈጽሞ አይቻልም። ምክንያቱ ምንድን ነው? ምክንያቱ መጽሐፍ ቅዱስ የሚያስተምረን መንፈሳዊ እድገት ሰው በትክክል የሚያገኘው የእድገቱ አቅጣጫ ትክክል ከሆነ እንደሆነ ነው የሚያስተምረን። አንድ የተተከለ ጽዋት በትክክል እንዲያድግ ስሩ ወደ መሬት ውስጥ ማደግ አለበት። ስሩ ወደ ውጪ የሚያድግ አትክልት አያድግም። የተተከለው ዛፍ አስተዳደጉ አስተማማኝ የሚሆነው የእድገቱ አቅጣጫ ትክክል ሲሆን ነው። የተተከለው ዛፍ ስሩ ወደ መሬት ውስጥ ገብቶ ከአፈር ውስጥ ገብቶ ስር ካልሰደደ በውጪ የሚታየው የአትክልቱ እድገት የሚደርቅና የሚሞት ይሆናል። ከሰው አይን የተሰወረው ከመሬት በታች የሆነው ውስጣዊ እድገት ሳይኖር በውጫዊ ሕይወት እድገት የአትክልቱ እድገትና ሁኔታው ዘላቂነቱ አይታይም። ከላይ በመግቢያ ላይ ያነበብኩላችሁ ውድ አድማጮች የእግዚአብሔር ቃል የሚናገረንና የሚያስተምረን ሁለት አይነት እድገት እንዳለ ይነግረናል። የመጀመሪያው እድገት በኤፌሶን ምዕራፍ 4 ቁጥር 15 ላይ የተጠቀሰ ነው። እንደዚህ ይላል እግዚአብሔር ቃል፣ ነገር ግን እውነትን በፍቅር ያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ የሚል ነው። የዚህ እድገት አቅጣጫ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ የሚል ሲሆን የእድገታችን አቅጣጫ ወደ ጌታ ወደ ኢየሱስ መሆኑን ያሳየናል። ሁለተኛው የእድገት አቅጣጫ ከርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል የሚል ስለሆነ ይህ እድገት ደግሞ የአካል እድገትን ያሳያል። በቤተ ክርስቲያን ውስጥ በአማኞች ህብረት ውስጥ የሚኖረውን እድገት ያመለክታል። ይህ እድገት አካሉን የሚያሳድግበት ወደ እሱ ያደገን ጌታ ኢየሱስ ክርስቶስ ከሱ እድገት ወደ እሱ ጋር በመጠጋት ከምናገኘው እድገት የተነሳ አካሉን የሚያሳድግበትን ሁኔታ ያሳያል። እግዚአብሔር ስም የተባረከ ይሁን። የክርስቶስ አካል የሚባሉት ያው ድንጋይ ወደ ሆነው ወደ ኢየሱስ ክርስቶስ የቤተ ክርስቲያን ራስ የማዘን ራስ ድንጋይ ወደ ተባለው ወደ ኢየሱስ ክርስቶስ እየቀረቡ በክርስቶስ ኢየሱስ መንፈሳዊ ቤት ሆኖ የሚሰሩትን የዳኑ ክርስቲያኖችን ህብረት የሚያሳይ ነው። በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 እስከ 6 ላይ በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ያው ድንጋይ ወደ እርሱ እየቀረባችሁ ይላል። ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ያው ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። በመጽሐፍ እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ በርሱ የሚያምን አያፍርም ተብሎ ተጽፏልና ይላል። ውድ አድማጮች፣ ያው ድንጋይ የተባለው ኢየሱስ ክርስቶስ ነው። ወደ ኢየሱስ ክርስቶስ ማንም ሰው ሳይጠጋ ያው ድንጋይ መሆን አይችልም። ሙታንን ያዋን የሚያደርግ ኢየሱስ ብቻ ነው። ለምን? እኛ የምንሞተውን ሞት ያሸነፈ ያንን ሞት ሞቶ የተነሳ ኢየሱስ ክርስቶስ ብቻ ነው። ወደሱ سنጠጋ ጌታ ኢየሱስ ክርስቶስ የትንሳኤ ጌታ ነው። እኔ ትንሳኤና ህይወት ነኝ ያለ ጌታ ነው። ሕያዋን ያደርገናል። ያን ጊዜ ወደርሱ በመጠጋታችን ሕያዋን ድንጋዮች ስንሆን እግዚአብሔር በሚሰራው መንፈሳዊ ቤት ተፈላጊዎች እንሆናለን። ደግሞም ከተፈለገን በኋላ እግዚአብሔር ለሚሰራው ቤት መስሪያ እንድንሆን የሚያደርገን ኢየሱስ ራሱ እንደሆነ እንመለከታለን። ስለዚህ ይህ ሁለተኛው እድገት በሰፊው ወደፊት ሊታይ የሚገባው ራሱን የቻለ ትልቅ ትምህርት ነው። ዛሬ ውድ አድማጮች በደንብ እንድናየው የፈለኩት የመጀመሪያውን እድገት ነው። ከላይ እንዳየነው የመጀመሪያው እድገት ከዚህ ከአካል እድገት እግዚአብሔር መንፈሳዊ ቤት ሰራለው ብሎ በቤተ ክርስቲያኑስ በአካል ከሚሆነው እድገት ተቀዳሚ የሚሆነው የመጀመሪያው እድገት አስተዳደጉ አቅጣጫው የትና እምን ላይ እንደሆነ ለምንም እንደዛ እንደሚሆን መመልከት አለብን። ከላይ እንዳየነው የመጀመሪያው እድገት አስተዳደጉ ትክክል ነው የሚባለው የእድገታችን አቅጣጫ ወደ ኢየሱስ ከሆነ ብቻ ነው። ወደ ኢየሱስ ክርስቶስ ሳያድግ እድገቱን የሚመለከት ሁሉ ሰይጣን ያሳወረው ያሳተው ሰው ብቻ ነው። አንዳች ሳይሆን አንድ ነገር የሆነ የመሰለው ሰው ራሱን ማሳት የተለመደ ነው። አደገን ይያልን ባላደገ ማንነታችን ራሳችንን ያሳተን በመኖር ከንቱ የሆነ ሩጫ እንዳንሮጥ የእግዚአብሔር ቃል የሚነንን መስማት አለብን። ስለዚህ ከእንደዚህ ሁኔታ ለመሳት ወደ ክርስቶስ ያልሆነ እድገትን ያስተማር ሰዎችን በማሳት ወደ ፍርድ እንዳንመጣ እኛም ደግሞ በስተት ትምህርቶች ራሳችንን እየደለልን ከድሜ በዛት ሳናድግ ያደግን እየመሰልን ክርስቶስን ሳንጠጋው በሃይማኖት ስርዓትና ወግና ልማድ ብቻ መንፈሳዊ ህይወት የተደራጀ ነው ብለን እንዳንስት መጠንቀቅ አለብን። ስለዚህ ይሄንን ሁኔታ እንድንመለከትና እንድናይ የእግዚአብሔር ቃል የሚያስተምረንን ልብ ብለን መመልከት አለብን። የመጀመሪያው እድገት ሌላውን እድገት ሁለተኛውን እድገት በክርስቶስ ቤተክርስቲያን ያለንን እድገት ያመለክታል፣ ይወስናል፣ ይለካል፣ ይመዝናል። ስለዚህ ወሳኙ የመጀመሪያው እድገት ነው ማለት ነው። ምክንያቱም ሌላውን እድገት እንዲገኝ ምክንያት የሆነው ምንም አማራጭና መተኪያ የሌለውን የእድገት አቅጣጫ ወደ ክርስቶስ የሚታደገውን እድገት አማኞች ክርስቲያንን የምንል ሁሉ ልብ ብለን ማወቅ አለብን። ሩጫችን ከንቱ እንዳይሆን፣ ድካማችን ከንቱ እንዳይሆን፣ ይሄ ሁሉ የሮጥኩት ሩጫ፣ ይሄ ሁሉ የደከምኩት ድካም፣ ይሄ ሁሉ የኖርኩት ህይወት ውጤት እንዲኖረው ጌታችን ኢየሱስ ዳግመኛ ሲመጣ የማናፍር እንድንሆን የድገታችን አጣጫ የት ነው ብለን ራሳችንን መጠየቅ አለብን። ዛሬ ማካፍላችሁ የእግዚአብሔር ቃል የሚለውን ልብ ማለት በጥሞናን በማስተዋል እየመረመርን ልንጸልይበት ልንመሰጥበት የሚገባ እግዚአብሔርንም በዚህ ጉዳይ እንዲረዳን ጸጋ የምንሻበት እንደሆነ መመልከት አለብን። የእግዚአብሔር ቃል የሚለውን ደግሜ አነባለሁ። ነገር ግን እውነትን በፍቅር ያዝን፣ በነገር ሁሉ ወደ እርሱ። በነገር ሁሉ ሲል በየትኛውም አቅጣጫ። ብዙ ሰዎች ብዙ አይነት እድገትን እድገት በብዙ መንገድ ሊለካ ይችላል። ባለፈው እንዳሳየኋችሁ ሰው በአካሉ ያድጋል፣ ሰው በአይምሮ ባስተሳሰቡ በእውቀት ያድጋል፣ ሰው በማህበራዊ ህይወቱ በብዙ ነገር ያድጋል። ብዙ አይነት እድገት ሰዎች ያሳያሉ። ስሜታዊ እድገት ሁሉ አለ። ሰዎች ስሜታቸው ነገሮችን የሚመዝኑበት የሚያዩበትን ሁኔታ ሁለገብ የሆነ እድገቶች በብዙ አቅጣጫ ሊኖራቸው ይችላል። ሰው በትምህርትና በኢኮኖሚ በአካል በማህበራዊ ህይወት በብዙ አቅጣጫ የሚያድጋቸው እድገቶች እንደሚኖሩ በሃይማኖትም ደግሞ እድገትን በብዙ መንገድ ሰዎች ማየት እንችላለን። ነገር ግን በሃይማኖት ጉዳይ የሚታየው ወሳኝ የሆነው ክሪቲካል የሆነው መዛኝ የሆነው ለኪ የሆነው እድገት ወደ እርሱ ራስ ወደሚሆን የሚታደግ ነው። ቃሉ የሚለው ልብ እንበል። ነገር ግን እውነትን በፍቅር እየያዝን ካለ በኋላ በነገር ሁሉ ይላል። በነገር ሁሉ ኢየሱስ አይቀላቀልም። በነገር ሁሉ በአገልግሎት እንደግ፣ በቤተ ክርስቲያን ያለን ማህበራዊ አካላዊ ህይወት እድገት ይታሰብ፣ ወይም ደግሞ የሃይማኖት እውቀታችን አዋቂነታችን ይሁን፣ በነገር ሁሉ ስለሚል ወደ ክርስቶስ ያደገ ነገር መኖሩን ማረጋገጥ አለብን። በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ የሚለው እድገት ሳይኖር የቤተ ክርስቲያን እድገት በምንም አይነት ሁኔታ ያለዚህ እድገት ሊገኝ አይችልም። ቤተ ክርስቲያን እድገት እንዲገኝ ወደ ክርስቶስ ኢየሱስ የሆነው እድገት መቅደሙ እጅግ አስፈላጊ ነው። እጅግ በጣም አስፈላጊ ነው። ለምን? ይህ በጣም ብርቱና ጠንካራ የሆነ መልስ የተሰጠበት የወንጌል ሁሉ እውነት የተመሰረተበትን እውነት የሚነካ ነው። የእግዚአብሔር ቃል የሚለውን በልበ ሰፊነት እንድታዳምጡ በጌታ ጸጋ እለምናለሁ። የእግዚአብሔር ቃል እንዲህ ይላል፣ እንግዲህ ጌታን ክርስቶስ ኢየሱስን እንደ ተቀበላችሁት በርሱ ተመላለሱ፣ ስር ሰዳችሁ በርሱ ታነጹ፣ እንደ ተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። በርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣንም ሁሉ ራስ በሆነው በርሱ ሆናችሁ ተሞልታችኋል። ዳድማጮች በመቀጠል በዚሁ በኤፌሶን በቆላሲስ ይቅርታ ምዕራፍ 2 ላይ ቁጥር 18 ላይ በመቀጠል እንደዚህ ይላል፣ ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለው ሰው ራስ ወደሚሆነው አይጠጋም። ከርሱም አካል ሁሉ በጅማትና በማሳሪያ ምግብን እየተቀበለ እየተጋጠመ እግዚአብሔር በሚሰጠው ማደግ ያድጋል ይላል። ውድ አድማጮች በዚህ በከበረ በእግዚአብሔር ቃል ውስጥ የወንጌል ሕይወትና እውነት የሆኑ የከበሩ እንቆች ተጠቅጥቀዋል። ይህንን ለማስተዋልና ለመረዳት እንድንችል በጸሎትና በትህትና መንፈስ ሆነን ይህንን የአምላካችንን ቃል ልባችንን ሰጥተን ልናጤነው ልንመለከተው ይገባናል። ቃሉ የሚለውን በቅደም ተከተል እንመልከት። ጳውሎስ በዚህ ቦታ ላይ ሲናገር በቁጥር 6 ላይ የሚለው እንግዲህ ጌታን ክርስቶስ ኢየሱስን እንደ ተቀበላችሁት በርሱ ተመላለሱ ይላል። ይህ እውነት የሚናገረው ኢየሱስ ክርስቶስን የተቀበልን እርሱን አዳኛችን አምላካችንና ጌታችን አድርገን ያመንን ሁሉ አምነነው ከሆነ እንደዚህ አድርገን ተቀበለው ከሆነ እንግዲህ ጌታን ክርስቶስ ኢየሱስን እንደ ተቀበላችሁ ነው የሚለውና እሱን እንዲህ አድርገን አምነነው ከሆነ ውድ ወገኖቼ እንዲህ በመሰለ መረዳትና እምነት የተቀበልነውን ጌታ በሱ እንድንመላለስበት እንደሚገባ ያሳያል። አዳኛችን አምላካችን ጌታችን እንደሆነ ባመነው በዚህ በኢየሱስ ክርስቶስ እንመላለሳለን። ኃይማኖታችንን የምንኖረው በርሱ ነው። በርሱ የተጀመረው የክርስትና እምነታችን በርሱ ይቀጥል ነው የሚለው። እንግዲህ ጌታን ክርስቶስ ኢየሱስን እንደ ተቀበላችሁት በርሱ ተመላለሱ ይላል። ቀጥሎ ስር ሰዳችሁ በርሱ ታነጹ፣ እንደ ተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ ይላል። ይህንን ሲል የሚያሳየን የሃይማኖት እድገታችን ስራችን ስር የሚሰደው ወደ እርሱ እንደሆነ ያሳያል። የሃይማኖታችን እምነታችን ስር መስደጃው ቦታችን አቅጣጫችን ኢየሱስ ክርስቶስ ነው ይላል። በሃይማኖት መጽናት የምንችለው የተደላደለ መሰረቱ የጠበቀ ሃይማኖት አለን የምንለው የሃይማኖታችን ስር መስደጃው ወደ ጌታ ወደ ኢየሱስ ክርስቶስ እንደሆነ ያሳያል። ቃሉን ሚለው እንደድገምላችሁ፣ ስር ሰዳችሁ በርሱ ታነጹ፣ እንደ ተማራችሁ በሃይማኖት ጽኑ፣ ምስጋናም ይብዛላችሁ ይላል። ስራችንን የትም ቦታ ልንሰድ አንችልም፣ ወደ ጌታ ወደ ኢየሱስ ክርስቶስ ብቻ ነው። ሶስተኛ ቀጥሎ ምን ይላል? እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ ይላል። ስር ከምንሰድበት አቅጣጫ ከተቀበልነው ከኢየሱስ ክርስቶስ ውጪ በማታለል ሽንገላ ባለበት እንደ ዓለማዊ ትምህርት ሰዎች እንዳይማርኩን ያስጠነቅቀናል። የክርስቶስ ኢየሱስ ያልሆነ ትምህርት ዓለማዊ ማለትም ከእግዚአብሔር ያልሆነ ከመጽሐፍ ቅዱስ ያልተጣጣመ ትምህርት እየሰማን አታላይ በሆነ በሰዎች ማባበል እየተፈገመገምን እንደ ነፋስ በባህር ላይ ወዳና ወዲ እንደሚንሳፈፍ ጀልባ መሆን እንደሌለብን ያሳያል። ለምን ቢባል የሚቀጥለው ክፍል በጣም የሚያስደንቅ ነገር ይናገራል። ይሄ ያመናችሁት የተቀበላችሁት ኢየሱስ ክርስቶስ ማን መሆኑን እወቁ ይላቸዋል። ቀጥሎ ምን ይላቸዋል ሲናገር? በርሱ ይላቸዋል። ቁጥር 9 ላይ ቆላሲስ ምዕራፍ 2 ቁጥር 9 ላይ በርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነት ለስልጣን ሁሉ ራስ በሆነው በርሱ ሆናችሁ ተሞልታችኋል። ኢየሱስ ዕዳ ከፋያችሁ ብቻ አይደለም፣ ይሄ የመለኮት ሙላት ሁሉ በሰውነቱ ተገልጦ በምድር ላይ የተመላለሰው የሞተላችሁ ያዳናችሁ የተቀበላችሁት በሃይማኖት እንድትጸኑ ስር የምትሰዱበት ኢየሱስ ክርስቶስ የመለኮት ሙላት ጢም ብሎ የተሞላ ጌታ ነው ይላል። ኢየሱስ ክርስቶስ ለሃይማኖታችን የሚያስፈልገንን ሁሉ በራሱ ማንነት በክብሩ የገለጠ ሙሉ የሆነ ጌታ ነው። እርሱ በስጋ በሆነ ጊዜ የተገለጠው የመለኮት ሙላት ይሄ ቀረው የሚባል አይደለም። ፍጹም አምላክ ፍጹም ሰው ነው። እሱ የሰው ልጅ ሆኖ ያስገኘልን ነገር በመስቀል ላይ ብቻ አዳ የተከፈለ መስዋዕት አይደለም። ከአለቅነት ለአለቅነት ለስልጣን ሁሉ ራስ በሆነ በርሱ ሆናችሁ ተሞልታችኋል ስለሚል በርሱ አገኘን የሚባለውን ሙላት ማንም ሊያስገኝልን አይችልም። ለምን? የመለኮት ሙላት ያለው ጌታ ያስገኘውን ፍጡር ሊጨምርበት አይችልም፣ ፍጡር ሊደረብበት አይችልም፣ ከፍጡር የሆነ ነገር አይደረብበትም። እርሱ ያስገኘልንን ሙላት ትተን ምንም ሳይጎድልብን እንደ ጎደለብን አድርገን የመለኮት ሙላት በማንነታቸው ወዳልተገለጠባቸው ብንሄድ ከርሱ ያገኘነውን እናጎድላለን እንጂ ሙሉ የሚያደርገን የለም። በመለኮት ሙላት የተገለጠው ኢየሱስ ለኛ ያደረጋቸውን ሁሉ በዝርዝር ይነግራቸዋል። ምን ትፈልጋላችሁ? ምን ቀረባችሁ? ይላቸዋል። ቁጥር 11 ላይ እንዲላቸዋል፣ የሥጋን ሰውነት በመገፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። እነ ሙሴ ባመጡት መገረዝ፣ በእነ አብርሃም መገረዝ፣ በእነ ይስሐቅ መገረዝ፣ በብሉይ ኪዳን መገረዝ የእስራኤል ሕዝብ ኩራቱ ጢም ብሎ የሞላ ነበር። የሥጋን ሰውነት በመስቀል ላይ ገፎ በክርስቶስ መገረዝ፣ በእጅ ያልተደረገ መገረዝ የተገረዘ አማኝ እንዴት ይልቅ ትልቅ እምነት እንዳለው ማየት አለበት። ቀጥሎ ቁጥር 12 ላይ በጥምቀት ከርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከርሱ ጋር ተነሳችሁ ይላል። ውድ ወገኖቼ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ብቻ አይደለም የኛን ታሪክ ያዘው፣ በትንሳኤው እኛንም አስነስቶናል። ከርሱ ጋር ተነሳችሁ ይላል። በጥምቀት ስንጠመቅ በውሃ ውስጥ ስንገባ እንቀበራለን፣ ከውሃ ስንወጣ ትንሣኤ እንዳገኘን ጥምቀት ምልክት ይሆንልናል። እናንተ በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ ይላል። ከእርሱ ጋር ሕይወትን ሰጣችሁ። እንዴት ስር በእሱ እየሰደድን ብቻውን ኢየሱስን በቂ አድርገን እንዴት አንኖርም? በደላችሁን ሁሉ ይቅር አላችሁ። ታያላችሁ የሚናገረውን፣ እናንተ በበደላችሁ ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው። የብሉይ ኪዳን ሕግ የሚያመጣውን ኩነኔ እኛን በደለኞች አደረ። የዕዳ ጽሕፈት ማለት በብሉይ ኪዳን በዚህ በአዲስ ኪዳን ዘመን ሰዎች ሲታሰሩ የታሰሩበት የበደል ጽሕፈት ይጻፋል። ከዛ ተከፍሎ ወይም ታስሮ ሲወጡ ተከፈለ የሚል አግድም ጽሑፍ ይጻፍላቸዋል ይባላል። በእኛ ላይ የተጻፈ የዕዳ ጽሕፈት አለ። የኃጢአተኛነታችን ሕግን በመተላለፍ በደለኞች የሆንበት ያን የዕዳ ጽሕፈት ደመሰሰው ይላል። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ተከሳሾች የነበርነውን በደለኞች የነበርነውን ኢየሱስ ያጸደቀበት ከአባቱ ጋር ያስተረቀበት የሞቱን ኃይል ይናገራል። በመስቀል ጠርቆ ከመንገድ አስወግዶታል። ከአለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። እግዚአብሔርን ሊያገለግሉ በፊቱ ሊቆሙ የነበሩ መላእክት መመለክንና ፍጡራን ወደ እነርሱ እንዲመለከቱ ያደረገውን ሰይጣንና ተከታዮቹን የጨለማ ኃይላትን የፍጡራንን አምልኮ ያመጡትን መናፍስትን እነዚህን ሁሉ ገፈፋቸው ይላል። መላእክተ ጽልመት የእግዚአብሔርን ዙፋን ይጋርድ የነበረውን ኪሩብ ዲያብሎስን የሻረ ነው ኢየሱስ ይላል። በሰማያዊ ስፍራ ያለውን የክፋት መንፈሳውያን ሰራዊት ሁሉ ድል የነሳ ነው ይላል። አለቅነት ስልጣን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። ሰይጣን እኛን ያታለለበት እኛን የእግዚአብሔር ጠላቶች ያደረገበት ስጋችንን በመስቀል ላይ ጠርቆ አስወግዶ ኢየሱስ ያንን ስጋ መንፈሳዊ አድርጎ ከእግዚአብሔር ጋር ታርቀን የምንኖርበት የከበረ አካል አድርጎ በተነሳበት በትንሣኤው ኃይል የጨለማ ኃይላት እናንተ ከእግዚአብሔር ጋር በአምሳሉ የፈጠራቸውን ፍጡራን ያታለላችሁበት ስጋ ይኸውና በክብር ተነስቷል አላቸው። ክብር ለእግዚአብሔር ይሁን። ሻራቸው። ከዛ ምን ይላቸዋል? ቁጥር 16 እንግዲህ በመብል ወይ በመጠጥ ወይ ስለበዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። የብሉይ ኪዳንን ግትልትል ነገር እያመጣ ይህን ሁሉ ያደረገላችሁ ኢየሱስ እያለ ስር ወደ እርሱ እየሰደዳችሁ ማደግና በእርሱ መሞላት ሲገባችሁ ማንም አይፍረድባችሁ ይላል። እነዚህ ሊመጡ ያሉት ነገሮች ጥላ ናቸው፣ አካሉ ግን የክርስቶስ ነው ይላል። ይህን ሁሉ የተደረገልን በኢየሱስ ስለሆነ አታላዮች እንዳያታልሉን፣ ሸንጋዮች እንዳያሸነግሉን፣ ዲያብሎስ የወንጌሉን ብርሃን እንዳይጋርድብን መጠንቀቅ እንዳለብን ይላል። ከዛ በመጨረሻ ቁጥር 18 ላይ ምን እንደሚልበበሉ ትህትናን የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊ ምሮ በከንቱ እየታበ ማንንም አይፍረድባችሁ የመላእክትን አምልኮ የሚወድ መላእክት ለምን አልተመለኩም ለምን አልተሰገደላቸውም ይያለ የሚል ካለ ስጋዊ አይምሮ ከንቱ ትዕቢት ያዘው ሰው እንደሆነ ቁጥር 18 ላይ ይናገራል። እንደዚህ ያለው ሰው ይላል ራስ ወደሚሆነው አይጠጋም ከርሱም አካል ሁሉ በጅማትና በማሰሪያ ምግብን እየተቀበለ እየተጋጠመ እግዚአብሔር በሚሰጠው ማደግ ያድጋል ይላል። የመላእክትን አምልኮ በመውደድ ያላዩትን ተረት ተረት በመስበክ በማስተማር በስጋዊ አይምሮ ዕውቀት የወንጌልን ዕውነት የሚያጨልም ማንንም ቢሆን እንደዚህ ያለው ሰው ይላል ወደ ራስ ወደ እርሱ አይጠጋም ይላል። የአካልን እድገት የሚያስገኘው ወደ ኢየሱስ የሚታደገውን እድገት የመላእክትን አምልኮ የሚወድ ሰው አያገኘውም ይላል። ወደ ኢየሱስ ወደ መላእክትም ማደግ አይቻልም። የመላእክት ሙላት ሁሉ የመለኮት ሙላት ሁሉ በሰውነቱ ገልጦ የሰው ልጆችን በታላቅ መከራና በሞቱ በከበረው ደሙ ያዳነው ኢየሱስ የእድገታችን አቅጣጫ ወደሱ ብቻ መሆን እንዳለበት ያሳያል። ወደ ኢየሱስ ያላደገ በአካል እድገቱስ ማደግ አይችልም። የቤተ ክርስቲያንን እድገት ማስገኘት አይቻልም። ቤተ ክርስቲያን የክርስቶስ ሙላት እንጂ የጻድቃን የቅዱሳን ሙላት አይደለችም። ቤተ ክርስቲያን ያገልጋዮች ሙላት አይደለችም። የተረት ተረት ላምበረት አይደለችም። የሰማይና የምድር ጌታ ሙላት ነች። ይሄ እድገት የሚገኘው ቤተ ክርስቲያን በክርስቶስ ስር እየሰደደች አማኞች ስር እየሰደዱ በክርስቶስ ሲሞሉ ክብር እና ምስጋና ለታረደው ወገን የሰማችሁት ሁሉ ለዳኝነት ይሆንላችሁ ሞቶ በተነሳው ኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiopiacgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።